ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ህዳር 25 2015 ዓ.ም የጋቢና ቪ መሰናዶ ጀምሯል። ከአሁን ሰዓት ጀምሮ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸው መራጣን ይዘናል ወደ እናንተ እነሱን የምናደርስ ይሆናል። የደንገረመው መርሃ ግብሩን የምራው ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብራችሁን ቆያለን። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። በመኪና አደጋ ሙሉ ለሙሉ እግሮቿን ያጣች ወጣት በስፖርቱ ዘርፍ ውጤት እያስመዘገበች ነው። ይህች ወጣት እመቤት አለይ ተሰኛለች። በሮቢክስ በቅርጫት ኳስ ክልሉን በመወከል በተወዳደረችባቸው ዘርፎች ሁሉ ጥሩ ውጤትን አስመዝግባለች። 4460 ሜትር ከፍታ ያለው የራስ ዳሽን ተራራም በመሳብ ወጥታለች። ቲክቶክ በተሰኘው የማህበራዊ ሚዲያ ትስስር ገጽም ጥንካሬዋን የሚገልጹ ምስሎችም ትለቃለች። በዚህም ደግሞ ብዙ ተከታይን አፍርታለች። ከዚህ ሁለገብ ወጣት ጋር አስቴር ምስጋናው ያደረገችው ቆይታ ቀጥሎ ይቀርባል።
ቱሪዶም እድገቷም ባህር ዳር ከተማ የሆነው እመቤት አለይ 2 አመት ሊሞላት 2 ሳምንት ሲቀራት ነበር በደረሰባት የመኪና አደጋ ሁለት እግሮቿን እንዳጣች የምትናገረው።
አልብራተኛ የሆንኩት ገና በጻነቴ 4 አመት ሊሞላ 2 ሳምንት ምናምን ሲቀረኝ ከሰፈር አስተራይን ባልጫዋታ እየተጫወትኩ ሳለ መኪና ሁለት እግሮቼን ገጨኝ ማለት ነው። እዛው ላይ ነው እንትኑ ራሱ ቁርጥርጥ ያለው ግሬ ማለት ነው። አጥንቴ ያን ያለ ጥልቅ የመኪና ነው ምናምን ያሉኝ አላቆም መቋቋም ስላጣሰው ከዛው ነው ትግሬም የተቆረጠው ማለት ነው።
ከአባይ ወንዝ ዳርቻ ጨፌ ቆርጠው በመሸጥ የሚተዳደሩት እናቷ ወይዘሮ ሙጭት ገብረ መስቀል እለቱን ሲያስታውሱት
ጨፌ እጅ እናቴ ጋር ብቻ ተርኩኝ ዳቦ ገዝቼ እንደገና ሸኘዋት። ሲቀጠቅጠኝ አድሮ እንደገና ሲሸኘው አደራሽ ናለ አደራሽ ልጅቱ ቀጥቅጦኛና አንድ ነገር ያገኛቸዋል ልጅቱ ወይ ከዚህ ወይ ከዛች እችን ሲመታታል ማለት ይህን ጨፌ የሚሸጠው ነበር ይመጡ አደርኩ። አሁን ስል እንደገና በስድስት ሰዓት ተመጡ ስወጣ ናን እናቱ ታማለች ያን እናቴ አልታመመችም። ስፋት ይመታታል ከልጆች ነው እንጂ ከእናቴ ምንም አገኘታል። ስንት መጣ መኪናው ለተደግሏ ተኝ እንደገና ተደርጎ ሳገኙ ደነቅ ቁራን ተሸክማ ቆየች። ተሸክማ የተሸከመችበት እጇን ልጅ ቀጥቀጥቀጥ እንዳለ በዛ ተነሱ ብዙ ጊዜ ተደነገጠች። ታመመች ተይመች።
እመቤት ከአራት አመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ህይወትን መግፋት ጀመረች። ከአንደኛ እስከ ስምንተኛ ክፍል ድረስ የትምህርት ቤት ጉዟ መሳብ ነበር። ዘጠነኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ።
ሳይክል ገዝተውን እያፈላጠጠውን ደግሞ አስተማራ ተዛሪ ቴክኒክ ስትሄድ
እመቤት በዚህ መልኩ 10ኛ ክፍልን አጠናቃለች። ዲፕሎማም ተመረቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እያስመዘገበች እንደሆነ ትናገራለች።
አሁን ያለች ሰር ባስኬት ተጫዋች ነው። ለክልልም በብሔራዊ ቡድን ተመርጫለሁ። 25 አመት በታች አሁን ያለው ብሔራዊ ቡድን አለውበት። ጥሩ ውጤት አስመዝግበሻል? ባለፈው እንደ ብሔራዊ ቡድን ሶስተኛ ነው የወጣነው። እንደ ክልላችን ግን ሁሌም ወርቅ እናመጣለን።
ወርቅም ተሽታያለሽ?
አዎ፣ ኮከብ ተጫዋች ነኝ። ተሸልሜ አውቃለሁ።
መቼ ነው የጀመርሽ?
ዊልቸር ባስኬት ጀመር 2008 አካባቢ ማለት ነው የጀመርኩት እና አንድ አምስት ጊዜ ተጫውቻለሁ ማለት ነው። ጠዋት 12 ሰዓት ተነስተሽ ከአባይ ማግዝ ይመጣል። ታክሲዎችም ደግሞ አይጭኑንም፣ አይመችሽም ምናምን ለኛ ቦታ አይሰጡንም እና በጣም ከባድ ነው። ቻሌንጅ ያለው ድርሽን ከብለሽ ለምትሄጂ ታክሲ አለ፣ ታክሲ ላይ እንትን አለ። በዛ ላይ ደግሞ ጨለማ ነው የምትመጭበት እና በዛ ላይ ደግሞ ክፍያ የለውም ምናምን። ለራስ ፍላጎትና ስሜት ነው እንጂ የምትጫወቱ ብዙም አይደለም። ብዙ ቻሌንጅ ነው ያለው፣ ግን ቻሌንጅ ተቋቁመን ነው ሁሉም እዚህ ጋር የሚሰራው ማለት ነው።
ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይም 20,000 ተከታዮችን እንዳፈራች ትናገራለች። በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር፣ ልብስ ስታጥብ፣ ዋና ስትዋኝና የራስ ዳሽን ተራራን ስትወጣ የሚያሳየውን እንቅስቃሴውን ታጋራለች።
ራስሽን ታራራ ማውጣት 4446 ነው ርቀቱ መሰለኝ ፓርክ ከስተው ማለት ነው። ያንን ታራራ እኔ አከጉዳተኛ ግር ሳይኖር ማውጣት በጣም ከባድ ነውና ደስ ይላል ብቻ።
ይሄንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው ትላለች።
ቲክቶክ ላይ ማርክ እየፈራው ነው ያለውን ነገር ማለት ነው። ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ አካል ጉዳተኛ ለማኝ ከሰው ታረጅ አርጎ ስለሚያስብ ያንን ነገር ተብሬ ለማውጣት ማለት ነው። የማልሰራው ነገር የለም። ደረጃ ወጣለው ቤት ውስጥ ሰራሳለው ልብስ አጥባለው በጂም ስፖርቶች እየሰራሳያቸዋለሁና ዋናን ሷኛ ሳይያለሁ ያንን ነገር ማድርገው ማበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነውና በዛ ነገር ሰራለው ማለት ነው።
እመቤት አሁን ውስብስብ ችግሮች እንደገጠማት ትናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገዳለች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ ባምሮ ጤና ታሟል። እናቷ ግራ በመጋባት ውስጥ እንዳሉ ትናገራለች።
አሁን እኔ እየቸገረኝ ያለ የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ ዊልቸርም ደግሞ እንትን ነው በእጄ እንደዚህ ያርኩ ስለምነደው ወይ ሞተር ወይ ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ። እና ደግሞ የራስ የሆነ ስራ ከፍቼ በቤት ስር ሌላ አካል ጉዳተኞች ሰራተኞችን ቀጥሬ ብሰራ እንደዛ አስባለሁም። እንደዛ ቢደረግልኝ አቅም ያለው ድርጅት ወይም ሰው ካለ እንደዛ ቢያደርግልኝ የሆነ ራሲ ወይም ቡቲክሬድ ወይም ኔቶስ የኮስሞቲክስ ሰፍቼ በእኔ ስር ሌላ አካል ጉዳተኞችም የስራ እድል ብፈጥር ደስ ይለኛል። እንደዛ ማድረግ ማለት እና ደግሞ እሱ ሰው ሰራሽ አካሉ እዚህ ኢትዮጵያ ውስጥ ብዙም ስለማይመች ውጭ ካለ ድጋፍ ቢደረግልኝ ደስ ይለኛል። ቆሜ ብል ደስ ይለኛል። አይቼ የማላውቀውን ነገር
እመቤት በተወዳደረችባቸው በክልል በሀገር አቀፍ እንዲሁም በውጭ መድረኮች ሁሉ ጥሩ ውጤት ብታስመዘግብም ለህይወት ለውጥ የሚሆን ሳንቲም ግን እስካሁን እንዳላገኘች ትናገራለች። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በየአመቱ ዓለም አቀፍ ብቃት ያላቸው ፊልሞችን ለሰሩ ባለሙያዎች ሽልማትና እውቅና የሚሰጠው ኤሚ አዋርድ ባለፈው ለመጀመሪያ ጊዜ የኢትዮጵያን ፊልም ባለሙያዎችን ሽልማት ሰጥቷል። በዜናና በዘጋቢ ፊልም ዘርፍ ሽልማቱን ያገኙት ጋዜጠኛ ሀድራ አህመድና የካሜራ ባለሙያ ንጉሱ ሰለሞን ሽልማቱን ያገኙት ከውቁ የአሜሪካ ቴሌቪዥን ጣቢያ ኤቢሲ ከሶስት አመት በፊት ኢትዮጵያ ውስጥ በተከሰከሰው ቦይንግ 737 ማክስ 8 አውሮፕላን ዙሪያ በተሰራው ዘጋቢ ፊልም ላይ በነበራቸው ተሳትፎ ነው። ስመኝሽ የቆየ ሁለቱንም አነጋግራቸዋለች። ቀጥሎ ይቀርባል።
የኤሚ አዋርድ የኤሚ ሽልማት በተለይ ደግሞ ኢትዮጵያ ውስጥ ተሰርቶ በኢትዮጵያ ፕሮዲውሰር የተሰራ ፊልም አዋርድ በማሸነፍ የመጀመሪያዋ ነሽ። ትክክል ነኝ?
አዎ ትክክል ነው። ፕሮዳክሽኑ የኢትዮጵያን ፓርት ሬደ ፕሮዲውሰር ሆኜ ንጉሱ ደሰለሞን ደግሞ ዳይሬክተር ፎቶግራፊ ወይም ደግሞ ፊልም በማድረግ ሁለታችን የሰራነው ነው የኤሚ ያሸነፈው።
እንግዲህ ይህን ሽልማት ያገኘሹ በተለይ ደግሞ በዜናና በዘጋቢ ፊልም ካታጎሪ ነው እና ይሄ ሽልማት ላለፉት 50 ዓመታት ሲሰጥ የቆየ ሽልማት ነው። እንዴት እኔ መጀመሪያ ልሆን ቻልኩ የሚል ጥያቄ አልፈጠረብሽም?
በጣም ጥሩ ጥያቄ ነው። በዚህ ብቻም ሳይሆን በብዙ በምንሰራቸው ስራዎች አንቺ እንደምታውቂው በጋዜጠኝነትም በተለያዩ ዶክመንታሪዎች በፊልምም ብዙ ጊዜ የኢትዮጵያ ክሬቲቭ ኢንዱስትሪ ላይ ያለው ሰዎች ብዙ ጊዜ ስራችን ላይ ይነሳለው የምንሰራው ስራ ሪኮግኒሽን ተሰጥቶትም አይተን የማናውቅም እና ሁሌ በጣም የሚረብሽ ነበር። አሁን ግን ልክ ይሄኛውን ዶክመንታሪ እናም የተሳተፍንበት ሆኖ ኢንተርናሽናል ሪኮግኒሽን ሲያገኝ ለካስ መስራት እንችላለን። በጣም ብዙ ነገሮች ይዘው ነው እንጂ ለካስ መስራት እንችላለን። ኢትዮጵያውያኖች ኬፐቢሊቲውን አቢሊቲውን የኢንተርናሽናልን ደግሞ ኮምፒቲቲቭ ሆነንም አንድን ነገር ፕሮዲውስ አድርገን ሪኮግናይዝ ለመደረግም ደግሞ እንችላለን መስራት የሚለውን ነገር በደንብ ነው ያሳየኝ ግን ሁሌም የሚረብሸኝ ነገር ነበረ። ለምንድን ነው ኢንተርናሽናል ሪኮግናይዝ ማንደረገ የሚለው ነገር።
ወደዛ ተመልሰን እንመጣለን። እስኪ በመጀመሪያ ግን ስላሸነፍሽበት አንቺና ባልደረባሽ ስላሸነፋችሁበት የዘጋቢ ፊልም ዙሪያ ትንሽ ነገር እንድትነግሪኝ። ፊልሙ የተሰራው በቦይንግ አውሮፕላን መከስከስ ዙሪያ ነው። በኤፍሲ የተሰራ ፎሊንግ ፍሮም ዘ ስካይ የተሰኘ ዶክመንተሪ ነውና እንዴት አድርጋት ጥናታዊ ፊልሙን እንዳልሽው የሰራችሁት እናንተ በኢትዮጵያ በኩል ያለው ነው። በኢንዶኔዥያና በአሜሪካም ግብአቶች አሉት። እናንተ ይሄንን እንዴት ልትሰሩት ቻላችሁ? የእናንተ ስራ ምን ነበር? በአጠቃላይ በፊልሙ ሂደት ውስጥ
በ2019 የቦይንግ ፊልም ተከሰከሰበት ወቅት ለተለያዩ ሚዲያዎች የሰራ ነበረ። ሪፖርት አድርጋለን ኒውዮርክ ታይምስ ላይ በጣም በተከታታይ የነበሩትን ሪፖርቶች። ኢንፋክት ስቶሪውንም ብሬክ ከማድረግ ድረስ ማለት ነው በደንብ ክሎስ ነበረ ስንከታተል የነበረው ዜናዎችን ሪፖርት ስናደርግ የነበረው። ንጉሱ ባልደረባዬ ኢንጂነር ስለሆነ በተለይ በዚህ አይነት ቴክኒካል ነገሮች በጣም ያውቃል እና ከእሱ ጋር በመሆን ከዛ የፓይለቶች ጋር ያሉት ጓደኞች ያሉ ኢንፎርሜሽን በመጠየቅ በጣም ክሎስሊ ስንከታተለው ነበረ። አሁን ደግሞ ሪፖርትን ስናደርግ ነበር። ፕሌኑ የተከሰከሰ ቀን ላይ የዛኑ ቀን ሄጄ ክራሳይት ማይቸዋለሁ ፊልም አድርገናል እና የተለያዩ የተጎዱትን ፋሚሊዎችንም ማናገርን ብዙ ኢንፎርሜሽን ሰብስበን ይዘን ነበር እና ኤቢሲ ኒውስ ይህንን ፕሮዳክሽን ለመስራት ሲያስቡ ፊልም ልከው ነበር። እዚህም የመጀመሪያዎቹ ጊዜያቶች የነበሩትን እነሱ መስራት ችለው ነበር። ነገር ግን ብዙውን ስቶሪ የሰሩት ኢንዶኔዥያ ያለውን ፓርት ነው። ከዛ በኋላ የኢትዮጵያ ፓርት ከአፍሪካ ከተሰጠት ይሄ ዶክመንተሪ መሰራት አይችልም። የአንድ የኢንዶኔዥያ ብቻ ነው ሊሆን የሚችለውና የቦይንግ ደግሞ የአንዱ ብቻ ነው ሊሆን የሚችለው። ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ በተከሰከሰበት ምክንያት ነው በጣም ብዙ ኢንተርናሽናል የሆነውን ማስቴሽን የሳለው። የኢትዮጵያን ኤርላይንስ ቦይንግን ግራውንድ ሲያደርግ ነው የተለያዩ ሀገሮች ተከትለው ቻይና፣ ተርኪ እንዲሁም ራሽያ ብዙ ሀገራቶች ቦይንግን ካሁን በኋላ ማብረር ማንፈልግ ብለው ያቆሙት ሌሎቻቸው እና የኢትዮጵያን ፓርት ማካተት በጣም ትልቅ ኮንትሪቢዩሽን ስለነበረው ያንን መስራት እንዴት ትችላለን ብለው ሲያስቡ ነው እንግዲህ። ስለዚህ ብዙ ኢንፎርሜሽን ያለው ፊልም ማነው የሚለው ነገር ተነጋግረው ከብዙ ሰዎች ጋር ከራሳቸው ሰዎችን ከተነጋግረው አንድ ጠበቃ ጓደኛችን አለ በሱ በኩል ነው ያገናኙ እና ከዛ ፕሮጀክቱን ይዘን ይሰራ ነው።
በዓለም አቀፍ ደረጃ ሽልማት ያገኙ አንዳንድ ዘጋቢ ፊልሞች አሉ፣ ግን በአብዛኛው የተሰሩት በውጭ ሀገር የፊልም ባለሙያዎች ነው። ኢትዮጵያ ውስጥ በኢትዮጵያውያኖች በሙያ ውስጥ ያላችሁ እናንተ ሰዎች ተመሳሳይ ሌሎች ታሪኮችን እንዳትሰሩ የሚያግድ ነገር ምንድን ነው?
ዶክመንተሪ ማለት በጣም ብዙ ነገሮችን አንድ ላይ አድርገሽ ሰብስበሽ የተቀጣጠለ ታሪክ እና በጨረሻ ላይ ስቶሪው ሳልክ የሆነ ሶሉሽን ወይም ደግሞ የሆነ ነገር የምታሳይበት የፕሮዳክሽን ፓርት ነው እና አንድ ዶክመንተሪ ለመስራት ቢያንስ አንድ ዓመት፣ ሁለት ዓመት፣ ሶስት ዓመትም ሊፈጅብሽ ይችላል። ያን የምታረግ ምንድን ነው? በፒክቸርም ሰዎችንም በማናገርም የሚያስፈልግሽን ነገር በሁሉንም ነገር ሳይቀረው አካተሽ መጨረሻ ላይ ፕሮዳክቱን ማውጣት መቻል ማለት ነው። ግን አሁን ዋናው ትልቁ ችግር ኢትዮጵያ ውስጥ ምን መሰለሽ፣ እኛ እንደ ባህላችንም ሆኖ ለምሳሌ አሁን ስለ ባህላችን ፊልም እናድርግ ብንል ምን ያክል ነው ዶክመንት የተደረገው ከድሮ የነበሩት ነገሮች? ምክንያቱም ዶክመንተሪ ላይ እንስራ ከተባለ አሁን ስለ አንድ ባህል እንስራ ብንል የዛን ባህል አመጣጡን ይዘን ታሪኩን አሁን ያለበት ድረስ ማውራት አለብን። ግን የዛን የነበረውን ነገር አርካይቭ ሆኖ ፉቴጁ አንድ ላይ ተሰብስቦ ተቀምጧል የሚባለው ነገር የለም፣ ብዙ አቬለብል አይደለም። ከዛ በተጨማሪ ደግሞ ኢቨን ሰዎችን እንኳን ለማናገር ስትፈልጊ ፈቃደኛ ሆነው ደስተኛ ሆነው መጥተው ስላለው ኢንፎርሜሽን ያንን ኢንፎርሜሽን መስጠት ብዙ አልተለመደም እና እሱ በጣም አስቸጋሪ ያደርገዋል። ሶስተኛም ታሪካችን ላይ በተለይ አሁን ዶክመንተሪ እንስራ ብንል የተለያየ ማህበረሰብ ኢትዮጵያ ውስጥ ያለው ስለ ኢትዮጵያ ያለው ታሪክ የተለያየ አይነት አንደርስታንዲ ወይም የተለያየ አይነት አረዳድ ነው ያለው። ስለዚህ አሁን አንድ ዶክመንተሪ ታሪክ ያለው ነገር ልስራ ብትይ የትኛውን ነው የሚይዘው? የትኛውን ማህበረሰብ አረባ ነው ሽሽ የምሰራ የሚለው ነገር ትንሽ የሚይዘን ይመስለኛል። እና ያው እንግዲህ ይሄ በተጨማሪ ኢንተርናሽናል የሚያሉ ዶክመንተሪ የሚሰሩ ሰዎች ከሚያጋጥማቸው የፈንዲንግ ከዛ በኋላ የትኛው ቲቪ ላይ ወይ የትኛው ስትሪሚንግ ሰርቪስ ላይ ነው የማወጣው፣ የትኛው ፌስቲቫል ላይ ነው የማሳየው የሚባሉት ነገሮች እንዳሉ ሆነው ግን ስፔሲፊክሊ የኛ ነገር ለየት የሚያደርጋቸው እነዚህ የተለያዩ እነዚህ ናቸው እያስባለሁ።
ይህን ፊልም ብቻሽን አይደለም የሰራሽው፣ አብሮሽ የሰራ በተለይ ከቴክኒክ አንጻር አብሮሽ የተሳተፈ እና ሽልማቱን ያገኘ ባልደረባለሽ፣ እሱንም እንጋብዘው እና አብሮሽ እንተዋወቀው እና በተለይ ደግሞ ከቴክኒካል ፓርቲ ያለውን ከእሱ እንሰማለን።
ንጉሱ ሰላሙን እባላለሁ። የቪዲዮግራፊ ባለሙያ ነኝ። ቪዲዮግራፊ ኤዲቲንግ፣ እንትን ፖስት ፕሮዳክሽን ይሰራል።
ከአንተ ሙያ አንጻር ከቀረጻው ከእቃ የማግኘት ሊሆን ይችላል፣ ከውጭ ማስመጣት ሊሆን ይችላል፣ ብዙ ሌሎች ተጨማሪ ተግዳሮቶችም አሉት እና ከዛ አንጻር ዘጋቢ ፊልሞችን ኢትዮጵያ ውስጥ መስራት አስቸጋሪ የሚያደርጉት ነገር ከአንተ ሙያ አንጻር ምንድን ናቸው?
የመቅረጫ መሳሪያዎች፣ ኤዲቲንግ ቱሎች፣ የአውዲዮ መቅረጫዎችን ማግኘት እጅግ በጣም አስቸጋሪ። እሱንም ሰዎች ባላቸው መሳሪያ ብዙ ነገር ሲሰሩ አይተናል። ግን የምናውቃቸው ብዙ ስትሪሚንግ ፕላትፎርሞች ወይም ኢንተርናሽናል ሌቭል ላይ አንድ ስራ ቀርቦ ታዋቂነትን ወይም ደግሞ ማድረስ የተፈለገው መልእክት እንዲያደርስ መጠቀም ያለብን ስታንዳርድ የሆኑ ቲኮች አሉ። ለምሳሌ ኔትፍሊክስ ላይ ዶክመንተሪ መቅረብ ካለበት ኔትፍሊክስ አፕሩቭ ያደረጋቸው ውድ ካሜራዎች አሉ። ከዛ ውጭ ከተቀረጸ ለኔትፍሊክስ ኳሊቲ ጥራት በቂ አይሆንም። እነዛ ካሜራዎች ደግሞ ኢትዮጵያ ውስጥ በቁጥር በጣም አንድ ወይ ሁለት ሰው ካገኙ እቃዎች ናቸው። እቃዎቹን ቢሆኑች ደግሞ በየአመቱ በየሁለት አመቱ አፕዴት ይደረጋሉ። ከዛ አፕዴት ጋር አብረሽ መቀጠል አለብሽ። ወጪ በጣም አስቸጋሪ። ለዛ ነው ብዙ ሰዎችም ደፍረው ወደ ስራው የማይገቡ። ከዛ በተጨማሪም ደግሞ በሙያ ራስሽን ለማሳደግ ትምህርት አጋጣሚዎች፣ ራስሽን በእውቀት እንድታዳብሪ ሪሶርሶች ምናምን የሉም። የዶክመንታሪ ስራ ብዙ ስላልተለመደ ኤክስፐርቲዛቸውን ሼር ማድረግ የሚችሉ ባለሙያዎችም የሉም።
ይሄ ፈተና በፎሊንግ ፍሮም ዘ ስካይ የሚለው በምትሰሩበት ውስጥ አጋጥሟችኋል? ምናልባት ከሌሎች ከኤቢሲ ጋር ነው አብራችሁ የሰራችሁት እና ከእነሱ ጋር መስራታችሁ ምናልባት ይህንን ያቀለለበት መንገድ አለ?
ከኤቢሲ ድጋፍ ለማግኘት እጅግ በጣም የማይሆን ነገር ነበር። ኤቢሲ በእርግጥ ሁሉ ቲም ይኖረዋል፣ ሁሉ ነገር ማቅረብ አቅም ይኖረዋል። ግን ነገሮችን እዚህ ማምጣት እጅግ በጣም አስቸጋሪ። ለምሳሌ አሁን ፊልሙን ካነቀ በኋላ ሁሉ ነገር ጨርሰ የተቀረጹትን ነገሮች ሌግል አድርገን አስተካክለን ሶስት በአካት ምናምን ሰራን እና ከዛ በኋላ ኤቢሲ ያደረገው ሲል ኤቢሲ ነው አሜሪካ ማለት ፉቴጁ በሚላክ
ኢንተርኔት አስቸጋሪ
ኢንተርኔት አስቸጋሪ ነው። የሆነ ፖርታል አላቸው የነሱ፣ እሱ ላይ አፕሎድ ለማድረግ ሞከርን እና ዳታ ዩዘርች በጣም ትልቅ ነው። አንድ ቴራባይት አፕሎድ ለማድረግ አይ እኛ ፖሊሲ ይህን ስለማይፈቅድ በሀርድ ዲስክ ላኩልን አለ። እሺ ችግር የለም ሀርድ ዲስክ ክስተን እንልክላቸዋለን። አይ አይደለም ኤቢሲ ስፔሲፊክ ሀርድ ዲስክ አለ
የራሱ
ኤቢሲ ይመጣ በዛ ነው የሚላክ በራሳቸው ስታንዳርድ ማለት ነው። ከዛ እሺ ብለው ተላከሱ በዲኤችኤል አይቲክ ከዛ ቀረጥ ነበር ተመልሶ የሚላከው ቃ ማለት ነው። ከዛ አልወጣም ከዛ
ቀረሲላክ
ያ የተላከው ሀርድ ዲስክ ለባለቤቱ ተሰጥቷል ተብሎ ኦልሬዲ እኛ ሳናገኘው ተፈርሞበት ደርሶታል ተብሎ አዳማ ከረኔሽን ነው ተቀብሏል። የሆነ ሰው ተፈርሞ እኛ ስሜት እቃውን የለም። ስለዚህ በቃ ከስታንዳርድ ውስጥ ኮምፕሮማይዝ ማድረግ ነበረባቸው። እነሱም ሁለት አርዲስኮች ገዝተን እዚህ ሁለት ኮፐርኒኬስ ሽፍ ገረጃ ይችላለ በዛ ነገር
የኑቢያ ሚዲያ እና ኮሚኒኬሽን ከዚህ በኋላ ይሄንን ይሄ ትልቅ ልምድ ይመስለኛል ሌሎች ተጨማሪ ተመሳሳይ ዘጋቢ ፊልሞችንም ለመስራት እና ምን ያክል ልምድ አገኛችሁበት? ከዚህ በኋላ በቀጣይስ ተመሳሳይ ዘጋቢ ፊልሞችን የምትሰሩበት ሂደት አለ?
ይሄን ስራ በዚህ ስራ ምክንያት በጣም ብዙ ነገር የተማርነው አንደኛው ምንድነው ለኢንተርናሽናል ስታንዳርድ የሆኑ ስለ ኢትዮጵያ በደንብ መናገር የሚችሉ ዶክመንታሪዎችን እንዴት መስራት እንችላለን የሚለውን ነገር በደንብ ተምረንበታል። በሱም ተነስተን ነው አሁን የሙሉ የኢትዮጵያ ሚዲያና ኮሚኒኬሽንስ ፕሮዳክሽን የሆነ በተለይ ደግሞ በጦርነቱ ምክንያት የተጎዱ ሲቪሊያኖች ወይም ደግሞ ህብረተሰቡ በጦርነት ምክንያት የሚደርሰው የስነ ልቦና ጫና ላይ ስፔሲፊክሊ እሱ ላይ ብቻ ትራውማቸውን ያለፉበትን ጫናና ያለፉበትን ትራውማ በራሳቸው በሰዎቹ እንዴት ነው ያሳለፉት የሚለውን አድርግ ሁኔታ እየሰራ ነው። ከዛ በተጨማሪ ረጅም ፕሮዳክሽን ለመስራት የሚያስፈልጉትን ስቴፖችንም ወስደናል። አሁን ይሄኛው የፕሌኑ አንድ አመት የፈጀ ነበር። አሁን ይሄኛውን ስራ ደግሞ እየሰራ ነው ያለ ነው። አሁን ከአንድ አመት በላይ የፈጀ ዶክመንታሪ ነው። እንግዲህ ሰሞኑን ሌላ ጨርሰዋለን፣ ተጨማሪውን ነገር ብለን እናስባለን። ሆፕፉሊ ለቲቪ ለተለያዩ የቲቪ ኢንተርናሽናሎች ላይ ፊች እናደርገዋለን ወይም ለማቅረብ እንሞክራለን ብለናል። ካልሆነ ደግሞ ፌስቲቫሎችን ታርጌት እያደረግን ያለን።
በጣም ትልቅ ስራ ነው እየሰራችሁት ያላችሁት። በድጋሚ ደግሞ አሁንም በምትሰሩትም ወደፊት በምትሰሯቸውም ስራዎች ሪኮግኒሽን አግኝታችሁ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ለዛሬው ሁለታችሁንም በጣም ነው የማመሰግነው። በድጋሚ እንኳን ደስ አላችሁ።
የጋቢና ቪ መሰናዶ ይቀጥላል። ከኛ ጋር አብራችሁ ስለሆናችሁ አብዝተን እናመሰግናለን። ኢትዮጵያ ካሏት እሴቶች መካከል አንደኛው ባህላዊ እርቅና ሽምግልና ነው። በዚህ ዙሪያ የተሰናዳው ዮናታን ዘብዴ ዘገባ ቀጥሎ ይቀርባል።
የሀገር በቀል እውቀትና ምርምር ባለሙያ አቶ አብዱልፈታ አብዱላ በኢትዮጵያ የተጠኑ ከ100 በላይ የህግ ጥናትና ዳኝነት እውቀቶች ስለመኖራቸው በጥናት መረጋገጡን ተናግሯል።
ከ100 በላይ ሌጋል ሲስተም የሆኑ የግጭት ፈታት ኤሌመንት ያላቸው በአጠቃላይ ግን ከ100 በላይ የፍትህ ስርዓቶች እንዳሉን ባህላዊ የፍትህ ስርዓቶች እንዳሉን ወይም ያስተዳደር ስርዓቶች እንዳሉን አጥንተናል።
ብዙ ባህላዊ ግጭት አፈታት ዘዴዎች ይኖሩ እንጂ ተግባራዊ ሆነው ግጭቶች ተነስተው ብዙ ጉዳትና ውድመት ከማድረሳቸው በፊት የመፍትሄ አካል ሲሆኑ አይታይም የሚል ወቀሳ ይቀርብባቸዋል። አቶ አብዱልፈታ ችግሩ መገለላቸውና ለዘመናዊ እንጂ ለሀገራችን እውቀት ትኩረት ባለመሰጠቱ ነው ይላሉ።
የሀገራችን የትምህርትና የአስተዳደር ስርዓት ውጫዊ ስለሆነ ሀገራዊ ቤዝ ወይም መሰረት ስለሌለው የትምህርት ስርዓታችንና የመንግስት አስተዳደር ስርዓታችን ሁሉም ከውጭ የመጣ ስለሆነ በሀገሪቱ ውስጥ ምን አለን ምን አልነበረንም ብሎ ያቀናም ለማጥናት ፍላጎትም እስካሁን ያሳየ የለም። ስለዚህ እነዚህ ስርዓቶች አሉ፣ በየአካባቢያቸው የቻሉትን ያህል ይሰራሉ። የመንግስት እውቅና ያላቸውም ድጋፍ ያላቸውም በትምህርት ስርዓት ውስጥ ለኢትዮጵያዊ ትውልድ አይሰጡም። ስለዚህ ነግለክትድ ናቸው። ያም ሆኖ ግን የሰፈራቸውና አካባቢያቸው በቻሉት ሁኔታ የአቅማቸውን ይሰራሉ። ያም ሆኖ ግን 80% የሀገሪቱ የፍትህ ችግር በመፍታት ላይ ያሉት እነሱ እንደሆኑ ጥናቶች ያስረዳሉ።
ትልቅ የሚባሉ ክልል ከክልል ብሔር ከብሔር ጋር ሲጋጩ ጥቅም ላይ የማይውልበትን ምክንያት ተናግሯል።
ከመቶ ዓመት ወዲህ ሀገሪቷ ያላትን እውቀት ያላትን የችግር መፍቻዎች ከትውልድ ወደ ትውልድ ማስተማሪያ መንገድ ማድረግ አልቻለችም። ምክንያቱም የውጭውን ነው ከውጭ የሚገኝ እውቀት ወይም ትምህርት ወይም የአስተዳደር ስርዓት እሱን ነው አምጥቼ ያስተምራለሁ የሚለው። የውጭውን አምጥተህም ለህዝቡ ማስተማር አልቻልክም፣ የራስህንም ደግሞ እንደ ጥቅም መሳሪያ ወስደህ ለትውልዱ ለሀገርህ ለመንግስትህ አገልጋይ ልታደርገው አልቻልክም። ምክንያቱ ይሄ ነው። አሁን ከሁለት ያጣን ነው ኢትዮጵያውያን።
የተለያዩ ብሔር ብሔረሰቦችና ህዝቦች የራሳቸው የሆነ የግጭት አፈታት ዘዴ ያላቸው ቢሆንም በተለያዩ ምክንያት ተግባራዊ አለመሆናቸውን ነው የአገር ሽማግሌዎች የሚናገሩት። የጋሞ ሽማግሌ አቶ ኤልዶማኔ አንዱ ሲሆኑ ባህላዊ ግጭት አፈታት በመሐላና በእውነት ላይ የተመሰረተ በመሆናቸው ችግር ፈቺ ናቸው ይላሉ።
ባህላዊ ዳኝነት ቦታ ላይ ሰው ቆሞም እንኳን ውሸት አያወራ ውሸት ያወራ እውነት እስቲ ሰማይን አይተ ምድርን የፈጠረ አምላክ አለ እስቲ አውራ ይላሉ። የዛን ጊዜ ምንድነው ውሸት ተሰራ ሰው ሰውነቱን ይንቀጠቀጣል፣ ምላሱን ይያያዛል። ምክንያቱም እነዚህ የተቀመጡት ሽማግሌዎች በየጎሳቸው መሪናቸው ለተኛ ደሞ ያው ለእግዚአብሔር ጸሎተኛ ደስ ናቸው እና ውሸት አይነገርም በዛ ቦታ ላይ ስለዚህ ግድ ያምናል የሰራውን ወንጀል ሁሉ ያምናል በዛ መልኩ ነገሮች የተፈቱ የቆየንበት ሁኔታዎች አሉ።
የጎንደር ያግር ሽማግሌዎች መማክርት ሰብሳቢ አቶ ባዩ በዛብ በበኩላቸው ለባህራዊ ግጭት ተፈታት እድል ከተሰጠ በአገሪቱ ትላይ ቦታ ያሉ ችግሮችን እንደምስራ ተናግሯል።
የኢትዮጵያ ሽማግሌና መማክርት ጉባኤ አባል ነኝ የፌደራል መንግስቱ በዝ የተመረጥኩ እና በተለያዩ የስብሰባ ቦታዎች እገኛለሁ በኢትዮጵያ ውስጥ በሽምግልና በሚደረጉ ጉዳዮች እገኛለሁ። ይሄ አሁን የተቋቋመው የሰላምና ማነው የምክክር መድረክ በመንግስት ታውቆና በህግ ተደግፎ እንዲቋቋም ሐሳብ ያቀረብን እኛ ነን። አዱን የነገው በግልጽ የተናገርኩት ይሄን በሪከርድ የተያዘ ነው እና ይሄ መፍትሄ ይሆናል ብዬ አምናለሁ።
አቶ አብዱልፈታ እንደ ሰማነው የኢትዮጵያ ጦርነት ያሉና በተለያዩ ጊዜ በህዝቦች መካከል የተፈጠረው ግጭትና ቁርሾ ለመጨረሻ ጊዜ ልባት የሚያገኙት አገር በቀል የግጭት ተፈታትና ባህላዊ እርቅ ተግባራዊ ሲሆኑ ነው በማለት ተናግሯል።
ይሄ ሳይንሳዊ እውቀት ነው ማለት ይሄ ምንም ባህላዊ ነገር አይደለም ማለት አንድ ማንኛውም ነገር ሳይንስ የሚለው በነባራዊ ሁኔታ ከአካባቢ ሁኔታ ከማንነት ጋር ተያይዞ ነው ነገሮችን የምትፈታው። የአፍሪካን ችግር በአፍሪካ መንገድ ካልፈታው የኢትዮጵያን ችግር በኢትዮጵያዊ መንገድ ካልፈታው በስተቀር የኢትዮጵያን ችግር በቀፈርም በማርስም መንገድ ብታመጣ አይሆንም። ይህ ሳይንስ ነው የሚለው እኔ አይደለሁም። ወይም ሳይንሳዊ መንገድ ብንሄድ ይፈታል ቀላል ነው። ምክንያቱም የአካባቢህን ችግር አካባቢህን ይመስላልና በአካባቢው እውቀት ነው መሰረት አድርገህ የምትፈታው።
የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም እንኳላከብል ለኔ ማልበቃህ ያንተ ፍቅር ለኔ ያንተ ነገር የኔ ያንተ ህይወት ከኔ ያንተ ስኬት ከኔ ሌላ ሰላም ሌላ ሰላም ሌላ ሰላም ሌላ ሰላም
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሁድ ምሽት መሰናዷችንን እዚህ ላይ ፈጸምን። የደንገረመው መርሃ ግብሩን በመምራት ኤልያስ አስማረ ለቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በሬዲዮ በቴሌቪዥን መሰናዷችንን ጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ ያላችሁ አድርሱን። እንዲሁም ደግሞ ስልክ ቁጥሮቻችሁን ልትተውልን እየደወልን አስተያየታችሁን እንሰበስባለን። በቀጥታ በመናደርጋቸው ውይይቶችን ላይ እንድትሳተፉ ጥሪ እናደርጋለን። ሰነበረን ቆይታ እያመሰገንን እዚህ ላይ እንሰናበታለን። ጤና ይስጥልኝ። Я зимнюю базе, на лунном багете.